ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ ለራዲዮ አድማጮቻችን፣ በራዲዮ በቴሌቪዥን እየተከታተላችሁን ላላችሁ ደግሞ ኢትዮ ሰዓት በቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት የሚተላለፍላችሁ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ የማክሰኞ ህዳር 14 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችንና ተመልካቾቻችን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ጦር ግንባር መሆናቸው ተሰምቷል።
ትልቅ እርምጃ፣ ትኩረት ማሳያ ቢሆንም ደግሞ አደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ሰራዊትና ህዝቡን የሚያንቀሳቅሰውን ያክልም በህወሓት በኩልንም ያለውን ሞቲቬት የማድረጉ እንትን አለው እና ከዛ አንጻር አደገኛ ነው።
ዶክተር አደም ከበደ አወል ይባላሉ የሰማችኋቸው። የህግና የፖለቲካ ጉዳዮች ተንታኝ ናቸው። ሌላም ተንታኝ ይዘናል።
ለሞቱ ሳይሳሳ ህይወቱን በመስጠት በዚህ ላይ እንግዲህ የክቡር ጠቅላይ ሚኒስትሩ ሲጨመርበት ማለት ነው የድል ወጋገን የሚታይበት እንቅስቃሴ ዛሬ ተጀምሯል ማለት ይችላሉ።
አቶ አበባው አያሌው ይባላሉ። የአዲስ አበባ ዩኒቨርሲቲ ባልደረባ ናቸው። እንዲሁም የተወካዮች ምክር ቤትም አባል ናቸው። ይዘናቸዋል በዚህ ምሽት። በሌላ በኩል ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን ከኢትዮጵያ ቆይታቸው በኋላ ተመልሰው ዛሬ መግለጫ ሰጥተው ነበረ። ማምሻውን የደረሰን ዘገባ አለ። ለዲፕሎማሲ አሁንም ጥረት እድል እንዳለ እየተናገሩ ናቸው። በሌላ በኩል ደግሞ ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ለጥንቃቄ ሲባል የባልደረቦቹ ጥገኞች የሆኑ ሰዎችን ወደ ሌላ ቦታ ለማዛወር የተባበሩት መንግስታት ድርጅት መወሰኑን ተናግሯል። ሰራተኞቹ እዛው ይቆያሉ። ዘገባዎችን በአብይ ርዕስ ይዘናል። ሌሎችም ቅንብሮች አሉን። ክቡራትና ክቡራን አብራችሁን ቆዩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በዌብሳይታችን ቪኦኤ አምሃሪክ voanews.com ላይ ልታገኙን ትችላላችሁ። እንዲሁም በፌስቡክ በቀጥታ ልትከታተሉ ትችላላችሁ። @voa አምሃሪክ ብላችሁ። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮዲውሰሯ ብርሃን ኃይሉ፣ ቴክኒሻኑ ሚሻል ዲንስኪ በስቱዲዮ አብረን እንገኛለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። ገዢው ብልጽግና ፓርቲ ትናንት የሥራ አስፈጻሚ ኮሚቴ ስብሰባ አካሂዶ የአመራር አባላቱ ወደ ጦር ግንባር እንዲዘምቱ አጠቃላይ ውሳኔ አስተላልፏል። በዚሁ ዕለት ምሽት ጠቅላይ ሚኒስትር አብይ አህመድ በግላቸው በቀጣዩ ቀን እንደሚዘምቱ ይፋ አድርገው ዛሬ በጦር ግንባር እንደተገኙ ታውቋል። የሀገሪቱን ነጻነት ለማስጠበቅ ለዘመናት የተደረገውን ትግልም የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት የተለየ ወዳለው እርምጃ እንደሚገቡ ደግሞ የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አመልክቷል። ጠቅላይ ሚኒስትሩ ዛሬ ምሽት ላይ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን በሚል ርዕስ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት ጽሑፍ ከዛሬ ከህዳር 14 2014 ዓ.ም ጀምሮ ወደ ጦር ግንባር እንደሚዘምቱ አስታውቀዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID ለኢትዮጵያ ሕዝብ ድጋፍ በ1.3 ቢሊዮን ዶላር ወጪ የሚያካሂደው መርሃ ግብሩ እንደቀጠለ መሆኑን አስታወቀ። በዚህ መርሃ ግብር በአፋር፣ በአማራ እና በትግራይ ክልሎች እንዲሁም በሌሎች የሀገሪቱ አካባቢዎች ሕይወት አድን ሰብአዊ እርዳታ ማድረጋችንን ቀጥለናል ብሏል ባወጣው መግለጫ። የኮቪድ-19 ምላሽ ድጋፋችን፣ የክትባት እርዳታዎችም ቀጥለዋል ብሏል። ዩናይትድ ስቴትስ በጤናና በትምህርት ዘርፎች ለኢትዮጵያ የምታደርገው የመዋለ ንዋይ ድጋፍ እንዲሁም የድህረ ጦርነት ድጋፍ እቅድ ሙሉ በሙሉ እንደቀጠለ ነው ሲልም አክሏል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ክፍት መሆኑንና የአሜሪካ ሕዝብ የኢትዮጵያን ሕዝብ በችግር ወቅት ለመርዳት ያለው ቁርጠኝነት እንዳለ ነው ሲል USAID ባወጣው መግለጫ አመልክቷል። ከአንድ መታመት ተኩል ጊዜ በላይ በግለሰብ እጅ ተሰብስበው የነበሩ 13 የኢትዮጵያ ጥንታዊ ቅርሶች ወደ ሀገር ተመልሰዋል። ወራት ከፈጀ ድርድር በኋላ ቅርሳ ቅርሱ ሊመለሱ መቻላቸውን የተገለጸው ከመቅደላ ጦርነት በኋላ ተሰርቀው የተወሰዱ ሲሆኑ አንዳንዶቹን ቅርሳ ቅርስ በመቅደላ ጦርነት የተዋጋ የእንግሊዝ ወታደር ተወላጅ በሆነ ግለሰብ በሰኔ ወር ለጨረታ ሊሸጡ ቀርበው እንደነበረ ተመልክቷል። የኢትዮጵያ የቱሪዝም ሚኒስትር ናሲሴ ጫላ የሀገራችን የጥንታዊ ስልጣኔ ታሪኮች፣ ቅርሳ ቅርሶችና የህዝባችንን ዕውቀትና ባህል የሚያሳዩ ማህተሞች በጦርነት ወቅት በህገወጥ መንገድ ተወስደውብናል ብለዋል። ወደ ሀገር ከተመለሱት ታሪካዊ ቅርሶች መካከል በቀይ ግምጃና በነሐስ ያማረ የንጉሰ ነገስት ጋሻ፣ በልዩ ጥበብ የተዋበ መስቀል፣ በደማቅ ቀለማት አምሮ የተሳለ የኢየሱስ ክርስቶስ ስነ ስቅለት ስዕል ይገኝባቸዋል። ማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብጽ ጥገኝነት ጠያቂ የሆኑ የአንድ ቤተሰብ አባላት ኤርትራውያንን ከሀገሯ ለማስወጣት የወሰደችውን ውሳኔ ጥገኝነት ጠያቂ ስደተኞች በኃይል ወደ ሀገራቸው እንዲመለሱ ቢደረጉ ወከባ ሊያጋጥማቸው ስለሚችል ለዚሁ ታስቦ ከለላ የሚሰጠውን መርህ የተላለፈ ነው ሲሉ የተባበሩት መንግስታት ባለሙያዎች ጉዳዩ በእጅጉ እንዳሳዘናቸው ተናገሩ። ግብጽ በወሰደችው በዚህ እርምጃ ዓለም አቀፍ የሰብአዊ መብት ድንጋጌዎች ተጥሰዋል ብለዋል። ድርጅቱ ያወጣውን መግለጫ ተንተርሶ የተጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል።
ደብዛ የመጥፋት እንዲሁም ለስቃይና እንግልት የመዳረግ አደጋ በተደቀነበት ግብጽ 5 ህጻናትን ጨምሮ 7ቱን ኤርትራውያን ጥገኝነት ጠያቂዎች ከትላንት በስቲያ እሁድ ዓለም አቀፍ የሰብአዊ ድንጋጌዎችን በተላለፈ አሰራር በግዳጅ ወደ ሀገራቸው እንዲመለሱ ያደረገችበት ውሳኔ ከፍተኛ ስጋት ያሳደረባቸው መሆኑን መንግስታቱ ድርጅት የሰብአዊ መብት ባለሙያዎች አመልክተዋል። ከኤርትራ ሸሽተው በመጨረሻው በኃይል እንዲመለሱ የሚደረጉ ግለሰቦች እንደ ከሃዲ ተደርገው ይታያሉ። በአመዛኙም የሀገራቸውን ምድር እንደረገጡ እጣቸው እስር፣ ምርመራና ብሎም ለማሰቃያነት የሚውሉ ድርጊቶች መጋለጥ ነው። እጅግ ከፍተኛ ቅጣት የተመላ አያያዝና የገቡበት ሳይታወቅ ደብዛቸው እንዲጠፋም ይደረጋል ሲሉ ባለሙያዎቹ ተናግረዋል። 7ቱ ጥገኝነት ጠያቂዎች እንደ አውሮፓውያን የዘመን አቆጣጠር በጥቅምት 2019 ዓ.ም በሱዳን በኩል አድርገው ወደ ግብጽ የገቡና ከዚያን ጊዜ ማንስቶ ግብጽ ውስጥ ታስረው እንዲቆዩ ከተደረጉ ሁሉም የአንድ ቤተሰብ አባላት የሆኑ 18 ኤርትራውያን ውስጥ ናቸው። ስለነርሱ ሆኖ ህግ ፊት የሚቆምላቸው ጠበቃም ሆነ የጥገኝነት ጠያቂ የሚቀርብበትን ስርዓት የመጠቀም እድል ተነፍገው እናም ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጋር እንዳይገናኙ ተከልክለው መቆየታቸውንም አመልክተዋል። ጥገኝነት ጠያቂዎቹ የሚያስፈልጋቸውን ከለላ በመስጠትም ፋንታ ከሁለት አመታት በላይ ለሚሆን ጊዜ የዘፈቀደ ለሚመስል እስራት እንዲዳረጉና ሊገጥማቸው የሚችለው የሰብአዊ መብት ጥሰት ቦታ ሳይሰጠው በግዳጅ ወደ ኤርትራ እንዲመለሱ መደረጋቸው ጥገኝነት ጠያቂዎችን በግዳጅ ወደ ሀገራቸው ለመመለስ የሚደረግ ማንኛውም ሂደት ግለሰቡ ሊገጥመው የሚችለውን አደጋ በቅጡ መገምገምን ጨምሮ ለጥገኝነት ጠያቂ ስደተኞች ጥበቃ የሚሰጠውን መርህ ሙሉ በሙሉ የጣሰና የዓለም አቀፍ የሰብአዊ መብቶችና የስደተኞች ሕግም የተላለፈ ነው ብለዋል። ባለፈው ጥቅምት 22/2014 ዓ.ም ሌሎች 8 የቤተሰቡ አባላት በተመሳሳይ በግዳጅ ወደ ኤርትራ እንዲመለሱ መደረጋቸውንና ከዚያን ጊዜም ማንስቶ ያሉበት ያለመታወቁን ተናግረዋል። በዘመድ እንዳይጎበኙ ተደርገዋል ያሉት የመንግስታቱ ድርጅት ባለሙያዎች ሰዎቹ ያሉበት ሁኔታ እንደሚያሳስባቸው ገልጠው የኤርትራ ባለስልጣናት ያሉበትን ስፍራ የተመለከተ መረጃ እንዲሰጡንና በአስቸኳይም እንዲለቋቸው እንጠይቃለን ብለዋል። የተቀሩት 3 የቤተሰቡ አባላት አሁንም በግብጽ በእስር ላይ ሲሆኑ የነርሱም እጣ በግዳጅ ወደ ኤርትራ የመመለስ አደጋ ነው ሲሉ ባለሙያዎቹ ስጋታቸውን ገልጠዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክና ከሉዓላዊ ምክር ቤቱ ሊቀመንበር ከጀነራል አብደል ፋታህ አልቡርሃን ጋር ተነጋገሩ። ሁለቱን መሪዎች ትናንት ለየብቻ ያነጋገሯቸው የውጭ ጉዳይ ሚኒስትር ብሊንከን የሀገሪቱን የዲሞክራሲያዊ ሽግግር ሂደት በአፋጣኝ መልሰው እንዲያንቀሳቅሱ ያበረታቷቸው መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። ብሊንከን ጠቅላይ ሚኒስትር ሐምዶክ ከቁም እስር ተለቀው ወደ ስልጣን መንበራቸው መመለሳቸው የመጀመሪያ ትልቅ እርምጃ መሆኑን እውቅና ሰጥተው ሲያበቁ መከናወን ያለባቸው ሌሎች ሽግግሩን የሚመለከቱ ስራዎች እንዳሉ አሳስበዋቸዋል ብለዋል ኔድ ፕራይስ በመግለጫቸው። ሽግግሩ በሀገሪቱ ህዝብ ዘንድ አመኔታ ያገኝ ዘንድ በእስር ላይ ያሉ የፖለቲካ እስረኞች በሙሉ በአስቸኳይ እንዲፈቱና የአስቸኳይ ጊዜ አዋጁም በአፋጣኝ እንዲነሳ ብሊንከን አሳስበዋል። ሁሉም ወገኖች በህገ መንግስቱና በሰላም ስምምነቱ በተቀመጠው መሰረት የሽግግሩን ሂደት ለማጠናቀቅ ቁርጠኝነታቸውን ማደሳቸው ወሳኝ እንደሚሆን ሚኒስትሩ ያሳሰቡ መሆኑን ኔድ ፕራይስ ጨምረው አውስተዋል። ዩናይትድ ስቴትስ ሰላማዊ የተቃውሞ ሰልፎች እንዲከበሩ የጸጥታ ኃይሎች በተቃውሞ ሰልፈኞች ላይ ኃይል ከመጠቀም እንዲቆጠቡም የዩናይትድ ስቴትስን ጥሪ በድጋሚ አሰምተዋል። ጠቅላይ ሚኒስትር ሐምዶክና ጀነራል ቡርሃን የሽግግር ምክር ቤት የፍትህና የምርጫ ተቋማት እንዲሁም ህገ መንግስታዊ ሸንጎ ምስረታን ጨምሮ እሁድ ዕለት ያደረጉትን ስምምነት በአስቸኳይ ተግባራዊ እንዲያደርጉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳስበዋል። ሁለቱ የሱዳን መሪዎች በጋራ ጥቅምና ውጤታማነት ለተመሰረተ የዩናይትድ ስቴትስና የሱዳን ግንኙነት ድጋፋቸውን ገልጸዋል። በመጨረሻም በዩናይትድ ስቴትስ ዊስካንሰን ክፍለ ግዛት የገና ሰሞን መቀበያ በዓል ላይ በተሰበሰቡ ሰዎች ላይ መኪናውን ያበረረ ነርቶ 5 ሰው ገጭቶ በመግደል የተወነጀለው ሰው ክስ ሊመሰረትበት መሆኑን አቃቢ ሕግ አስታወቀ። 48 ሌሎች ሰዎች ማቅሰሉ ይታወሳል። ዴሪል ብሩክስ የተባለው የ39 ዓመት ሰው ጥቃቱን በምን ምክንያት እንዳደረሰ እስከ ትናንት ድረስ እንዳላወቁ ነው ፖሊሶች የተናገሩት። ሰውየው የቤት ውስጥ አምባጓሮ ላይ እንደነበርና ከጥቂት ደቂቃዎች በኋላ መኪናውን አስነስቶ ያበረረ 5 ሰዎች ገጭቶ ገድሏል። ሆን ብሎ ነፍስ የመግደል ወንጀል ክስ ይመሰረትበታል ነው የተባለው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጅት ለዜናው። ይህ ከአሜሪካ ድምፅ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ አጭር ሞገድ ለራዲዮ አድማጮቻችን እንዲሁም በራዲዮ በቴሌቪዥን ለምትከታተሉን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ የማክሰኞ ህዳር 14 2014 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በቀጥታ መከታተል ትችላላችሁ። እንዲሁም ፌስቡክ ላይቭ ላይ @voaamharic ብላችሁ ታገኙናላችሁ። በኢንስታግራም እንዲሁም በዩቲዩብም ልትከታተሉን ትችላላችሁ። የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ ተከታዮቻችን በፖለቲካ አለመረጋጋት ለወጣቶች ወቅት ለወጣቶች የሚሰጥ የሜንተርሺፕ ወይም የማማከርና የማነጽ አገልግሎት ምን መምሰል አለበት?
ተረጋግተው ከኛ ካልሆነ የሚመጡ ምክሮችን ሆነ ሐሳቦችን እያዩ እያነበቡ ዲስትራክት እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመካቸዋለን። ስለዚህ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል።
ወይዘሮ ፍጹም አጥናፎርቅ ኪዳነ ማርያም ይባላሉ የሰማችኋቸው። በምሽቱ ይዘናቸዋል። ስለ ልምዳቸው ስለሚሰሩት ስራ ያካፍሉናል። መጽሐፍም ጽፈዋል። ቀጥሎ የምሽቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ አብይ ርዕስ ይደመጣል። የአብይ ርዕስ ዘገባዎች አሉ። የኢትዮጵያ ገዢ ብልጽግና ፓርቲ መሪዎቹ ወደ ግንባር እንዲዘምቱ ስራ አስፈጻሚ ኮሚቴው ትናንትና ወስኗል። ማምሻውን ታዲያ ጠቅላይ ሚኒስትር አብይ አህመድ ከዛሬ ጀምሮ ወደ ግንባር እንደሚዘምቱ ባወጡት ጽሑፍ አስታውቀው ነበር። ዛሬ ወደ ግንባር መሄዳቸው ተሰምቷል። ስመኝሽ ቆየ አጠር ያለ ዘገባ አላት።
የሀገሪቱን ነጻነት ለማስጠበቅ ለዘመናት የተደረገውን ትግል የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት የተለየ ወዳለው እርምጃ እንደሚገቡ የገዢ ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አመልክቷል። ጠቅላይ ሚኒስትሩ ትላንት ምሽት ላይ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደራ አለብን በሚል ርዕስ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት ጽሑፍ ከዛሬ ከህዳር 14 2014 ዓመተ ምህረት ጀምሮ ወደ ጦር ግንባር እንደሚዘምቱ አስተውቀዋል። ከእንግዲህ እኔ መከላከያን በግንባር ሆኜ ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እዘምታለሁ ብለዋል። ጠቅላይ ሚኒስትር አብይ ለመላው ጥቁር ህዝቦችና ለኢትዮጵያውያን ሲሉ ባስተላለፉት መልእክት ሌሎችም ፈለጋቸውን እንዲከተሉ ጥሪ አቀርበዋል። ጠቅላይ ሚኒስትሩ በዚህ ጽሑፋቸው የውጭና የውስጥ ጠላቶቻችን ብለው የገለጿቸው ኃይሎች ተቀናጅተው መዝመታቸውን ጠቁመው አሁን ኢትዮጵያን ለመታደግ የመጨረሻውን ፍልሚያ የምናደርግበት ጊዜ ላይ ነን ብለዋል። የኛ መዝመት የሚፈጥረውን ክፍተት ከግንባር የቀሩት የክልልና ፌደራል አመራሮች በሙሉ አቅማቸው ይሰራሉ ሲሉም አክለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል ዶክተር አለሙ ስሜም ከፓርቲያችን ፕሬዝዳንት ጀምሮ ወደ ግንባር ሄደን እኛ መስዋዕት ሆነን ኢትዮጵያን ለማዳን ወስነናል ብለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባልና የመከላከያ ሚኒስትር ዶክተር አብርሃም በላይ ደግሞ የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት ተዘጋጅተው ወደ ተለየ እርምጃ ይገባሉ ብለዋል። እርምጃው ምን እንደሚሆን ግን በዝርዝር አላብራሩም። በግጭቱ በተሳተፉ አካላት መካከል ላለው ልዩነት ወታደራዊ አማራጭ መፍትሄ እንደማይሆን በመግለጽ ዩናይትድ ስቴትስና የመንግስታቱን ድርጅት ጨምሮ በግጭቱ ውስጥ ያሉ ሁሉ ያለምንም ቅድመ ሁኔታ ተኩስ ለማቆም ለድርድር እንዲቀመጡ ተደጋጋሚ ጥያቄዎችን ቢያደርጉም እስካሁን በተጨባጭ የታየ ለውጥ የለም። ተፋላሚ ኃይሎቹን ወደ ድርድር ጠረጴዛ ለማምጣት የአፍሪካ ህብረት፣ ዩናይትድ ስቴትስና ሌሎችም አካላት በጥረቶቻቸው እንደቀጠሉ ነው። ይሁን እንጂ ሁለቱም አካላት ልዩነታቸው ፖለቲካዊ መሆኑንና በፖለቲካዊ ውይይት መፍታት እንደሚቻል በተናጠል መግለጻቸውን ያብራሩት የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሊሴንጎን ኦባሳንጆ ለድርድር ጠባብ አማራጭ መኖሩን ጠቅሰው ይህን ለማድረግ ግን በአስቸኳይ ግጭቱ ሊቆም እንደሚገባ መናገራቸውም ይታወሳል። ነገር ግን በተቃራኒው ግጭቱ ከመርገብ ይልቅ ይበልጥ ተባብሶ እንደቀጠለ ሲሆን የሚያስከትላቸው ሰብአዊ ቀውሶችም አይለዋል። ግጭቱ የተካሄደባቸው ባሉ 3 ክልሎች ማለትም በትግራይ፣ በአማራና በአፋር ክልሎች ሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር ከ8 ሚሊዮን መብለጡን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ከቀናት በፊት ባወጣው መግለጫ አስታውቋል።
አመሰግናለሁ ስመኝሽ ለዘገባው። ይህ በእንዲህ እንዳለ የህወሓት ቃል አቀባይ ጌታቸው ረዳ ባወጡት ትዊት ይህንን የጠቅላይ ሚኒስትሩን መልእክትና አቋም አጣጥለዋል። አቶ ጌታቸው በዚሁ ትዊታቸው ይህ ማለት ምንም ማለት ይሁን ምን ኃይሎቻችን በህዝባችን ላይ ያኖረውን ማነቆ ወደ ፍጻሜ ለመውሰድ ማቆም የማይቻለውን ግስጋሴያቸውን አይገቱም ብለዋል። ከሌሎች ተመሳሳይ አቋም ካላቸው ቡድኖች ጋርም መቀናጀታቸውን እና ትግላቸውን እንደሚቀጥሉ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን በኢትዮጵያ ካደረጉት ቆይታ በኋላ ወደዚሁ ወደ ዩናይትድ ስቴትስ ተመልሰው ዛሬ መግለጫ ሰጥተው ነበረ። አምባሳደር ፌልትማን ከመሪዎቹ ጋር ባደረጓቸው ውይይቶች ምክንያት ለዲፕሎማሲ አሁንም እድል እንዳለ ተናግረዋል።
I mean, there is some nascent progress in trying to get the parties to move from a military confrontation to a negotiating process. But what concerns us is that this fragile progress risks being outpaced by the alarming developments on the ground.
አምባሳደር ፌልትማን ትናንት ከኢትዮጵያ እንደተመለሱ ማምሻውን በሰጡት መግለጫ ነው የተናገሩት። የኢትዮጵያን ፌደራል መንግስትና የህወሓትን መሪዎች በማሸማገል ጥረታቸው እምርታ ታይቷል ብለዋል። ሁለቱም ወገኖች ተኩስ አቁመው እንዲደራደሩ መሰረት መጣሉንም ተናግረዋል ፌልትማን። በዚህ ባለፈው እሁድ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት የእርሳቸው የቅድሚያ ዓላማ የጠቅላይ ሚኒስትሩ የትግራይ ተዋጊዎችን ከያዟቸው የአማራና የአፋር ክልሎች አስወጥቶ ወደ ትግራይ እንዲመለሱ ማድረግ መሆኑን ነግረውኛል ብለዋል። በዚህ ዓላማ እኛም እንስማማለን ብለዋል አምባሳደር ፌልትማን። በሌላ በኩል ደግሞ የህወሓት መሪዎች የኢትዮጵያ መንግስት ከነሐሴ ጀምሮ እርዳታ ወደ ትግራይ እንዳይገባ የጣለውን እገዛ እንዲያነሳ እንደሚፈልጉ እንደነገሯቸው አምባሳደር ፌልትማን ተናግረዋል። በዚህም እንስማማለን ብለዋል አምባሳደሩ። በሌላ በኩል ግን እስካሁን ባደረጓቸው በእነዚህ ጥረቶች ግዙፍ ያሏቸው ውጤቶች ቢኖሩም በምድር ላይ ያሉት ሁኔታዎችን ሌሎችን ጥረቶች አካሄድና አቅጣጫ ሊያስለውጡ እንደሚችሉም ተናግረዋል አምባሳደር ፌልትማን። ወታደራዊ መፍትሄ ያለመኖሩ ጉዳይ ግን ግልጽ መሆን አለበት ብለዋል ፌልትማን። ዲፕሎማሲ ብቸኛው መንገድ ነው፣ ወደዚያ ለመዝለቅ ደግሞ ጊዜ ማባከን አያስፈልግም ብለዋል። ከጠቅላይ ሚኒስትሩና ከህወሓት መሪዎች ጋር ሰሞኑን ተናግረው መመለሳቸውን ያስታወቁት ፌልትማን የሰጡትን መግለጫ የሚመለከት ዘገባ በነገው ምሽት ሰፋ አድርገን ይዘን እንመለሳለን። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ማምሻውን አንድ ያወጣው መረጃ አለ። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ለጥንቃቄ ሲባል የባልደረቦቹ ጥገኞች የሆኑ ሰዎችን ወደ ሌላ ቦታ ለማዘዋወር መወሰኑን አስታውቋል። ሰራተኞቹ ግን የዕለት ተዕለት እንቅስቃሴያቸውን ለማከናወን በዚያው እንደሚቆዩ ተናግሯል ድርጅቱ። የሰራተኞቻችንን ደህንነትና የተግባራችንን መቀጠል ግምት ውስጥ በማስገባት ሁኔታዎችን በቅርብ መከታተላችንን እንቀጥላለን ብሏል የተባበሩት መንግስታት ድርጅት ከኒውዮርክ ማምሻውን ያወጣው መግለጫ። ይህ እንዲህ እንዳለ ኔዘርላንድስ የሚገኘው የዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ የሆኑት የሕግና የፖለቲካ ጉዳዮች ተንታኝ ዶክተር አደም ከበደ አወል ማምሻውን አስተያየት ሰጥተውን ነበረ። የፖለቲካና የሕግ ጉዳዮች ትንታኔ እንዲሰጡን ጠይቀናቸዋል። ሀብታሙ ስዩም አነጋግሯቸው ነበረ።
ዶክተር አደም፣ ትናንት አመሻሽ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር እንደሚዘምቱ የጦር ሰራዊቱንም እንደሚመሩ አስታውቀዋል። እሳቸውን ተከትለው የተለያዩ የፖለቲካ ሰዎችና ታዋቂ ሰዎችም ዘመቻውን እንደሚቀላቀሉ ተናግረዋል። ይህ ሁኔታ ከአንድ ዓመት በተሻገረው የኢትዮጵያ ውስጥ ጦርነት ውስጥ የሚኖረው ውጤት ምንድን ነው? ምንንስ ያሳያል?
ሁለት ነገር ነው የሚያሳየው። አንደኛው የሰላም ጥረቱ በቅርብ በተለይ በአሜሪካ መንግስትና በአፍሪካ ህብረት በኩል ሲደረጉ የነበሩ የሰላም ጥረቶች ፍሬያማ እንዳልሆኑ ያሳያል። ሁለተኛው ደግሞ እንደ መንግስት ያለውን ሁኔታ የሚያዩበት ጠንካራ የሆነ እርምጃ እንደሚያስፈልገው፣ በዚህ ሁኔታ መቀጠል እንደማይቻል፣ በሰላም የሚፈታ ካልሆነ በጦርነት መፈታት እንዳለበት፣ እንደ መንግስት አቅማቸውን በተለይ የትግራይ ክልል እያደረገ ያለው ጦርነትና ጦርነት ብቻ ነው እና ከዛ አንጻር ያንን የሚመጥን ትኩረትም ሁሉም ነገርም በዛው በሚመጥን መልኩ ለመመለስ የታሰበ ይመስላል። ሰፋ ያለ የማጥቃት እርምጃ ሊወሰድም እንደሚችል የሚያሳይ ነገር ነው ብዬ አስባለሁ።
አሁንም ድረስ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ ተፋላሚዎች ለድርድር እንዲቀመጡ፣ የተኩስ አቁም ላይ እንዲደርሱ እየወተወተ ይገኛል። ያ እድል አክትሟል ማለት እንችላለን ወይ? ዳግም የሰላም ተስፋ እንዲያንሰራራስ ምን መደረግ አለበት?
ሄዶ ሄዶ ይሄ ነገር እኔ በጦርነት ያልቃል የሚል እምነት የለኝም። ነገር ግን አሁን ባለው ሁኔታ በተለይ ከዚህ በፊት የፌዴራል መንግስቱ ድርድር እንደማይቀበል ነበር ሲያሳይ የነበረው። ባለፉት ሁለት ሳምንታት ውስጥ ግን ክፍት እንደሆነ አጋጣሚውን እንዳስፈላጊነቱ ወደ ስምምነት መግባት እንደሚችል አሳይቶ ነበር። የሚወጡ መረጃዎችን ግን የምናየው በተለይ በህወሓት በኩል የተቀመጡ ቅድመ ሁኔታዎች ለምሳሌ ጠቅላይ ሚኒስትሩ እንዲለቁ፣ በምዕራብ በኩል የወልቃይት እና ሌሎች አካባቢዎች እንዲመለሱላቸው፣ ሌላም ሰፋ ያሉ ከባድ ለመቀበል የሚከብዱ እንደ ቅድመ ሁኔታ በድርድሩ መፈታት ያለባቸው ነገሮች እንደ ቅድመ ሁኔታ ማስቀመጣቸው ነገሩን አበላሽቷል። በቅርብ እና እንግዲህ እድሉ ሞቷል ማለት አይቻልም። ሄዶ ሄዶ በዚህ በጦርነቱ የማለቅ እድሉ በእኔ እምነት ጠባብ ስለሆነ ያስፈልጋል። ነገር ግን አሁን ያለው ግን ወደ ጦርነት እንደ አማራጭ እንደታየ እንደ መንግስትም ደግሞ ከዚህ በኋላ ብዙ መቆየትም እንደሌለበት ነገሩን አቅሙንም ተጠቅሞ ነገሩን በቶሎ ለማጠቃለል አስፈላጊ የሆነ ጊዜ ደግሞ ግፊት አድርጎ ወደ ድርድር መግባት የታሰበ ይመስላል። ከተሳካ ማለት ነው።
ለዶክተር አደም በመጨረሻ ያቀረብኩላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ በግል ጦርነት ውስጥ ለመሳተፍ መወሰናቸው ያለው ልዩ ትርጉም ምንድን ነው የሚል ነው። ዶክተር አደም የአሁኑ የጠቅላይ ሚኒስትሩ ውሳኔ በመንግስት ሰራዊት በኩል ሊፈጥረው የሚችለውን መነቃቃትና ሊተወው የሚችለውንም አደጋ እንዲጠቁመዋል።
እንግዲህ ያው አንዳንድ ሰዎች ዴስፐሬሽኑን ያሳያል የሚል ነገር አለ። በእኔ እምነት ግን ትኩረትን ነው የሚያሳየው። እንደ ሀገር ሁሉንም ትኩረት አቅምና የሀገሪቱንም እንቅስቃሴ ቅድሚያ መስጠቱን የሚያሳይ ነው ብዬ ነው የማስበው። በተለይ በአንዳንድ የህብረተሰብ አካላት እንደ መንግስት ለጦርነቱ በደንብ በቂ ትኩረት አለመሰጠቱ አንዳንድ ቀሬታዎች ሲነሱ ነበር በተለይ በህዋት በሸዋና በወሎ በኩል አንዳንድ ቦታዎች ከያዘ በኋላ ማለት ነውና ያንንም እንደ መንግስት ትኩረቱን እንዳልተነፈገውና ቅድሚያ እንደሰጠው ማሳያ ነው ያስባሉ።
ትልቅ እርምጃ ትኩረት ማሳያ ቢሆንም ደግሞ ማደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ሰራዊትና ህዝቡን የሚያንቀሳቅሰው ነው ያከለም በህዋት በኩልንም ያለውን ሞቲቬት የማድረጉ እንትን አለውና ከዛ አንፃር አደገኛ ነው። በተለይ ጠቅላይ ሚኒስትሩ ጉዳት ቢደርስባቸው ወይም ህይወታቸው ቢያልፍ የፖለቲካ ስርዓቱ ብቻ ሳይሆን የመንግስት የፌደራል አርሚውም የመፍረስ አቅሙ በጣም ሰፊ ነውና ተገቢ ነው እንኳን ቢባል ግን አደገኛ የሚሆን እርምጃ ነው።
ዶክተር አደም ከበደ አውል በተለያዩ ዓለም አቀፍ አውታሮች ላይ በሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች ይታወቃሉ። በኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋምን ባልደረባ ናቸው። ሐሳባቸውን ስላካፈሉን በአድማጮች ስም በእጅጉ አመሰግናለሁ።
ዶክተር አደም ከበደ አወልንና ሀብታሙን አመሰግናለሁ።
ትናንት አመሻሽ ላይ
ይቅርታ መጠነኛ የቴክኒክ መረበሽ ነበረ። የታሪክ ትንታኔም ይዘናል። በሌላ በኩል በዚህ ዘመን የሀገሮች መሪዎች ጦር ግንባር ላይ ወጥተው የመዋጋታቸው ነገር እምብዛም የሚታይ አይደለም። ለመሆኑ ይህንን ሁኔታ የታሪክ ተመራማሪዎችና የታሪክ ባለሙያዎች እንዴት ይመለከቱታል? መለስካቸው አማሃ በአዲስ አበባ ዩኒቨርሲቲ የስነ ጥበብና የዲዛይን ትምህርት ቤት መምህር፣ የኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን ምክትል ዳይሬክተርና የሕዝብ ተወካዮች ምክር ቤት አባል የሆኑትን አቶ አበባው አያሌውን በዚሁ ጉዳይ ላይ አወያይቶ ነበር። እንስማቸው።
ዘመናዊት ኢትዮጵያ ከተመሰረተችበት ጊዜ ወዲህ ቀዳማዊ አፄ ኃይለ ሥላሴ የፋሽስት ጣሊያን ወረራ ለመመከት ወደ ማይጨው የዘመቱ የመጨረሻው መሪ ናቸው መሰለኝ ካልተሳሳትኩኝ። ከ86 ዓመታት በኋላ የጠቅላይ ሚኒስትር አብይ አህመድ መዝመት እንደ አንድ የታሪክ ተመራማሪ እንዴት ያዩታል?
እንደ ታሪክ ተመራማሪ እንመልከተው ከተባለ ዘመናዊት ኢትዮጵያ ብለህ የጀመርከው ነገር መቼም በታሪክ ዘመናዊት ኢትዮጵያ ብለን የምንወስደው ከ1848 ጀምሮ ያለውን ነው። ንጉሠ ነገሥት ዳግማዊ ቴዎድሮስ ደረስጌ ማርያም ላይ ከነገሱበት ጊዜ ጀምሮ ማለት ነው። ከዚያም ብንጀምር ወደ ኋላ ብንሄድና የወትሮውን ብናነሳ ምንድን ነው የሚሆነው? የኢትዮጵያ ነገስታት እንደገና መሪዎችም ብንል ደጃዝማቾችም ራሶችም መሳፍንቱን መኳንንቱን ብንወስድ አንድ ለየት የሚያደርጋቸው ነገር ውጊያ ሲካሄድ ሁልጊዜም መሪው ከፊት ሆኖ ነው የሚገኘው። ከፊት ሆኖ በመገኘት እንደ አንድ ምሳሌ ሆኖ በጀግንነትም በወኔም ስለሚያዋጋ አንደኛው የኢትዮጵያውያን የማሸነፍ ሚስጥር በዚህ ላይ እየታመቀ ነው ማለት ነው። አጼ ቴዎድሮስን ስንወስድ በውጊያ ተወልደው በውጊያ ያደጉ ናቸው እስከ ዕለተ ሞታቸው ድረስ ማለት ነው። አጼ ዮሐንስም እንደዚያው ነው። መተማ ላይ የነበረው ገድላቸው በውጊያ የመጣ ነው። አጼ ምኒልክም እንደዚያው አድዋ በዘመቱበት ጊዜ ሰራዊታቸው ጋር ፊት ለፊት እየሄዱ ትዋጉ ነበረ። እንደውም የአድዋ ዕለት የድባባቸውን ሁሉ የተያዘላቸውን ድባብ ተራዳው ማለት የማቆሚያው አላት የድባብ መያዣ እሱን ሁሉ መድፍ መጥቶባቸዋል። እንግዲህ ድንባር ሂዶ ማዋጋት ሲባል ማለት ነው። እዛው ፊት ለፊት ገጥሞ እነ ፊት አውራሪ ገብርኤል ብንወስድ ሌሎችንም ብንወስድ እንዲህ ተዋግተው የሚሞቱ እና አጼ ኃይለ ሥላሴም እንግዲህ ማይጨው ድረስ ሄደው ተዋግተዋል። የአጼ ኃይለ ሥላሴ ትንሽ እንትን የሚለው ምንድን ነው? አዘግይተውት ነበረ። በተለይ የማይጨው ውጊያ ለቀናት ተራዝሞ ነበረ እና ሄደው ተዋግተዋል። እንደውም ቀዳማዊ ኃይለ ሥላሴ ደሴን እኮ ለወራት ያክል ዋና ከተማቸውን አድርገውት ነበረ ከአዲስ አበባ ከሄዱ በኋላ ማለት ነው። እና ይሄ ወትሮም ያለ ነው። አሁንም ጠቅላይ ሚኒስትር ዶክተር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸው ከትውፊታችንም ያለ፣ ሁለተኛ ደግሞ የኢትዮጵያውያንን መሪዎች ልጅታ የሚያሳይም ነው። ዝም ብሎ አንድ ቦታ ላይ ቁጭ ብለህ ጦርነትን ወሳኝ በሆነ ሰዓት ላይ አታዝም፣ ምሳሌ ሆነ ትነሳለህ ለህዝብም ለተዋጊውም እና ያ ከታሪክም አኳያ የነበረ ነው። አሁንም ትልቅ ኢትዮጵያ የሆኔ ትልቅ ኢትዮጵያ የመሪነት ሚና ነው ብዬ አስባለሁ።
በጦርነቱ አካሄድ በተለይ ኢትዮጵያ እስከ ዛሬ ካካሄደቻቸው የመከላከል ጦርነቶች አኳያ ማለት ነው የጠቅላይ ሚኒስትሩ ግንባር መገኘት እንዴት ያለ አንድምታ ይኖረው ይመስልዎታል?
እንግዲህ ኢትዮጵያ እስካሁን የተወጋቻቸው ውጊያዎችን ስንወስድ የአድዋንም መውሰድ እንችላለን። ሰርጸ ድንግል ከቱርኮች ጋር 16ኛው ክፍለ ዘመን መጨረሻ አካባቢ ተዋግተዋል። ደርቡሽ ጋር ተዋግተናል። ጣሊያን ጋር ሁለት ጊዜ ተዋግተናል። ከሶማሊያ ጋር ተዋግተናል። ይሄ ሁሉ በሚሆንበት ጊዜ ምንድን ነው ጦርነቱ አንድ ገጽታ ነበረው። የውጭ ወራሪ ኃይል ነው አይደለም? የህብረተሰቡን ግን ልቦና አንድም ያደርግ ነበር። አሁን ግን ለየት ያለው ምንድነው? አንደኛ የመጣው የውጭ ወራሪ ኃይል ሳይሆን ከአፈራችንና ከመሬታችን የበቀለ ወራሪ ኃይል ሆነ። ሁለተኛ የከፈተው ውጊያ ከግንባር ከማሸነፍ ይልቅ ምንድነው? በወሬ ፕሮፓጋንዳ። ይሄ በሚሆንበት ጊዜ እንግዲህ አንድም ጦርነት ግንባር ስታሸንፈው በሌላው ደግሞ መሸነፍ ይኖራል አይደለም? በፕሮፓጋንዳው በኩል በወሬው በኩል እንዲህ አይነቱ ሁሉ ስላለ አይ ይሄ የቁርጥ ቀን ነው፣ የህልውና ነገር ነው፣ የመኖር አለመኖር ጉዳይ ነው። የእያንዳንዱ ዜጋ ሲሆን ብቻ ሳይሆን የሀገሪቱም ማለት ነው። አይ ሀገሬ ደግሞ በእኔ ዘመን በእኔ ስልጣን ጊዜ እንደዚህ ማንም ተነስቶ የሚያፈርሳት ሳይሆን እንደውም አሸንፋ ጠንክራ የምትወጣበት መሆን አለበት ነው የክቡር ጠቅላይ ሚኒስትሩ ውሳኔ። ይሄ በመሆኑ አንድንታው ምንድን ነው ቢባል ማለት ነው፣ አንደኛ እንደው ወላዋይ የነበረው ከውስጥ ተወሽቆ ብዙ ነገሮችን ያስብ የነበረውን ነገር ተስፋ ያስቆርጠዋል። ሁለተኛ ደጀኑን ህብረተሰብ ያበረታተዋል በሁሉም ቦታ ያለ ማለት ነው። በእርግጥ ለጦርነቱ ሁሉም የበኩሉን አስተዋጽኦ እያደረገ ነው። ጸጥታ ከማስከበር፣ አካባቢ ከመቆጣጠር፣ ስንቅና ሌሎችን ነገሮች ከማሟላት፣ ብረት ያለው ደግሞ ያንን ብረት አንስቶ በመዝመት ለሞቱ ሳይሳሳ ህይወቱን በመስጠት፣ በዚህ ላይ እንግዲህ የክቡር ጠቅላይ ሚኒስትሩ ሲጨመርበት ማለት ነው የድል ወጋገን የሚታይበት እንቅስቃሴ ዛሬ ተጀምሯል ማለት እችላለሁ።
ከዘመናዊ የመንግስት አስተዳደር አኳያ ይህ የጠቅላይ ሚኒስትሩ እርምጃ ጠቃሚ ነው ይላሉ? በቅርብ ታሪክ ይህን የመሰለ እርምጃ የወሰደ የሌላ ሀገር ርዕሰ መንግስት የሚያስታውሱት ካለ እስቲ እንደው እንደ ምሳሌ ቢነግሩን።
ከእኛ ሀገር እንግዲህ ቀዳማዊ ኃይለ ስላሴ ናቸው ማይጨው ላይ እስከ ጫኔው ድረስ የተዋጉ ማለት ነው። ከዚያ በኋላም ሲሄዱ እንግዲህ የስደት መንግስት ለማቋቋም ነበር ኤግዛይል ጋቨርንመንት ይቋቋም የሌላ ሀገር ሲወረድ መቸስ ሁለተኛ ዓለም ጦርነት አይተለመደ ነበረ ማለት ነው። ፕሬዚዳንት መንግስቱ ኃይለ ማርያም እርግጠኛ ሁኝ የምነግርህ ነገር የለም። መቼም የቀቡ ዘመን የሀገራችን ታሪክ ገና በሰነድ ቁጭ ብሎ አልተለቀቀም አይደለ? ግን እሳቸው ከጣፉትም በአንዳንድ ውጊያዎች ላይ ተገኝተው መርተዋል። ከዚያ በኋላ ያለው እንኳ ጠቅላይ ሚኒስትር መለስ ዜናዊንም ብንወስድ፣ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንም ብንወስድ የውጊያ ሙያም አልነበራቸውም። እነዚህ ባሩድ ያልሸሸታቸው መሪዎች ናቸው። ቀዳማዊ ኃይለ ስላሴም እንደዚያ ነበሩ፣ ብዙ የውጊያ ልምድ አልነበራቸውም። ክቡር ጠቅላይ ሚኒስትር አብይ አህመድ ያው ወታደርም ስለነበሩ እዛ እስከ እንግዲህ ትከሻ ማድረግ የደረሱ ስለሆነ ይሄን መምራታቸው ይበል የሚያሰኝ ነው። በሌላው ዓለም ግን ስንወስድ በዚህ ረገድ ትልቅ ምሳሌ የሚሆኑት በዘመናዊ አስተዳደርና መንግስት ፑቲን ናቸው። ፑቲን እንግዲህ ሁለገብ ሙያን ያላቸው እንደምንሰማው በተለያዩ መገናኛ ብዙሃንም ሲያሻቸው አውሮፕላን አስነስተው ድባቅ መጥተው ይመጣሉ። ሲያሻቸው ሄደው ሰራዊቱ ጋር ተቀላቅለው የውጊያ አዝማሚያን አይተው ምን ብለው እንትን ይላሉ። ክሪሚያን በእጃቸው የማድረጉ ሚስጥር እኮ የእሳቸው ትልቅ ልክና ትልቅ ችሎታ ነው በዚያ በኩል ማለት ነው። እና ክቡር ጠቅላይ ሚኒስትር አብይ አህመድ ዘመቱ ማለት ሙያቸውን ተጠቀሙ ነው ብዬ ነው ማስ
በጣም አመሰግናለሁ አቶ አዋው አያሌው ስለ ጊዜው።
አመሰግናለሁ ደስካቸው።
ከአሜሪካ ድምፅ መጽሔት ነው እየተከታተላችሁ ያላችሁ። የተከበራችሁ አድማጮች፣ ተመልካቾችና ተከታዮቻችን የሰማችሁት የዕለቱን አብይ ርዕስ ዘገባ እንደዚሁም ትንታኔዎች ነበር። ዘጋቢዎቹንም የተሳተፉትንም ሁሉ በእናንተ ስም ከልብ አመሰግናለሁኝ። መጽሔቱ ይቀጥላል። ተቀማጭነታቸው አዲስ አበባ የሆነ የአፍሪካ የእስያና የፓሲፊክ ሀገሮች አምባሳደሮች እንዲሁም ሌሎችም የዲፕሎማቲክ ኮር አባላት ስለ ደህንነታቸው ጉዳይ ማብራሪያ እንዲሰጣቸው ጠይቀው አስተዳደሩ ማብራሪያ ሰጥቷቸዋል። የክልሉ ይቅርታ የከተማው የኮሚኒኬሽንስ ቢሮ ኃላፊ አቶ ዮናስ ዘውዴ በዚሁ አምባሳደሮቹና ዲፕሎማቶቹ በተሰጠው ማብራሪያ ላይ ለአሜሪካ ድምፅ መግለጫ ሰጥተው ነበር። ኬኔዲ አባተ አነጋግሯቸዋል።
በአዲስ አበባ ለሚገኙ የአፍሪካ የኤዥያና የፓስፊክ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት በወቅታዊ ጉዳዮች ዙሪያ ገለጻ ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አቶ ዣንጥራር አባይና የከተማው ሰላምና ጸጥታ ቢሮ ኃላፊ ዶክተር ቀን አያደታ ናቸው። የአዲስ አበባ ከተማ ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴ ከአምባሳደሮቹና ሌሎች ዲፕሎማቶች ጋር የተደረገው ቆይታ አላማው ስለ ከተማዋ ያለውን ወቅታዊ መረጃ በተመለከተ ግንዛቤ እንዲኖራቸው ማድረግ እንደሆነ ለአሜሪካ ድምጽ ተናግረዋል።
አዲስ አበባ ምን አይነት ሁኔታ ውስጥ ነው ያለችው የሚሉት ለሚነዘወሪዎች አሉ አይደለ? መራዋና ሚዲያዎች እናነሳቸው ነገሮች አሉ። አንደርግራውንድ ደግሞ ቼክ ተሰጣረክ ምንም ነገር የሌለበት ማለት ነው። አንዳንዶቹ ፀሐይ በስተምዕራብ ቦታለች አይነት ንግግር ነውና እነዚህ ኤምባሲ አምባሳደርስ እና ዲፕሎማቶች ደግሞ የሚኖሩት አዲስ አበባ ላይ ስለሆነ ምንድን ነው የሚመስለው? ምን አያችሁ እናንተ የሚሉት ነገር በማንሳት አዲስ አበባ ወቅታዊ ሁኔታው ምን ይመስላል የሚል ነገር የተነሳላቸው
እናችን ተቀባን ልጅ ጓታ ወር ያለ እንደዚህ ሆኖ እንደዚህ ምንም ገፋን መሪዎቹ እየሸሹ ነው ሊሸሹ ነው በጣም ማጥን ገንደራለና የክላሪቲ
በአዲስ አበባ ወቅታዊ ጉዳይ ላይ ገለጻ የተደረገላቸው የዲፕሎማቲክ ማህበረሰብ አባላት አሁን ላይ በከተማዋ ሰላማዊ እንቅስቃሴ ያደረጉ ስለመሆናቸው መመስከራቸውን የተናገሩት አቶ ዮናስ ነገር ግን ስለቀጣይ ደህንነታቸው ጥያቄ አንስተው ምላሽ እንደተሰጣቸው ነው ያብራሩት።
ደህንነታችን ጉዳይ እንዴት ነው? የሴኩሪቲ ጉዳይ አዲስ አበባ ደናናት ይህን ሴኩሪቲ ጉዳይ ምን መስላል የሚል ጥያቄ አንስተው ነበር። ጥያቄያቸውን ተመልሶላቸዋል ማለት ነው። በሌላ ቋንቋ ምን ማለት ነው? አዲስ አበባ በአዲስ አበባ ፖሊስ፣ በፌደራል ፖሊስ፣ በኦሮሚያ ፖሊስ እና ሪፐብሊካን ጋርድ አጠቃላይ አለው። አዲስ አበባ ክልል ሰላም ለማድረግ ጆይንት እየተሰራ እንደሆነ፣ ማህበረሰቡም ደግሞ በንቃት ተሳትፎ አካባቢውን እየጠበቀ መሆኑ፣ ይህን በመደረጉ ደግሞ የተገኙ ግኝቶች አሉ። እንደሚታወቀው ተቀጣጣይ ፈንጂዎች፣ ቦምብ፣ መሳሪያ፣ ቁሳቁስ፣ ልብስ፣ ደብተሮች፣ ፓስፖርት ምናምን በጣም ብዙ ነገር ያው እነዚህ ነገሮች ባይገኙ ነበረ ኦፍኮርስ ጋፑን አይል ያረጋው ይችላል ወይ ሪስክ ሊሆን ይችላል ማለት ነው። እነዚህ አይነት ነገሮችን ኤግዞስቲቭሊ እየተፈራባቸው ስለሆነ እና የጠፋው አጥሩም ደግሞ ዝናቡን ሆኖ እየተራ ስለሆነ ምንም አይነት የጸጥታ ችግር አያጋጥማቸውም የሚል ሐሳብ ነው የቀረበላቸው ማለት ነው።
የሰሜን ኢትዮጵያ ግጭት ከተከሰተ ወዲህ የአዲስ አበባ ከተማ አስተዳደር ለዲፕሎማቲክ ማህበረሰብ አባላት ስለ ከተማዋ ወቅታዊ ጉዳይ ገለጻ ሲያደርግ የአሁኑ የመጀመሪያው ነው። ከቅርብ ሳምንታት ወዲህ ከመንግስት ኃይሎች ጋር በመዋጋት ላይ የሚገኙት ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ኦነግ ሸኔ የሚለው ኃይል ውጊያውን ከሰሜን በስተደቡብ ወደ አዲስ አበባ አቅጣጫ ስለማስፋታቸው መዘገቡን ተከትሎ አንዳንድ ሀገራት ዜጎቻቸው ከኢትዮጵያ እንዲወጡ ማስጠንቀቃቸው ይታወሳል። እነዚህ መካከል ዩናይትድ ስቴትስ፣ ካናዳ እና ብሪታንያ ይጠቀሳሉ። በተለይ ዩናይትድ ስቴትስ በኢትዮጵያ የሚገኙ ዜጎቿ ሀገሪቱን ለቀው እንዲወጡ በተደጋጋሚ ያሳሰበች ሲሆን በትናንትናው ዕለትም የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ያሉትን የንግድ የአየር ትራንስፖርት አማራጮች በመጠቀም አሜሪካውያን በአስቸኳይ እንዲወጡ አሳስቧል። ወደ ዩናይትድ ስቴትስ ለመመለስ ትኬት የመግዛት አቅም ለሌላቸው የአሜሪካ ዜጎች ኤምባሲው ብድር እንደሚሰጥም ጭምር ጠቁሟል። ዜጎቻቸውን ከኢትዮጵያ ማስወጣት እንቅስቃሴ የጀመሩ ሀገራት እንዳሉ ሆነው ደቡብ አፍሪካዊቷ ሀገር ዛምቢያ ደግሞ ዜጎቿን በቅርቡ ማስወጣቷ የሚታወስ ነው። ይሁን እንጂ የአዲስ አበባን ወቅታዊ ሁኔታ በተመለከተ ለዲፕሎማቶቹ ገለጻ ባደረጉበት ወቅት ምክትል ከንቲባ አቶ ጃን ጥራር አባይ እንዲሁም የሰላምና ጸጥታ ቢሮ ኃላፊው ዶክተር ቀን አያደታ አዲስ አበባ ሰላም እንደሆነች በአጽንኦት ገልጸው ከወትሮው የተለየ አስጊ ነገር በከተማዋ እንደሌለም ተናግረዋል። በሰሜን ኢትዮጵያ ያለው ግጭት እየተባባሰ በሄደ በተና ይህን ተከትሎ ከጠቅላይ ሚኒስትሩ ጀምሮ የተለያዩ አመራሮችም ወደ ግንባር መዝመት በጀመሩበት ሁኔታ ከተማዋ እንደወትሮው ሰላማዊ ነች ማለት ይቻላልን በሚል ላነሳውላቸው ጥያቄ አቶ ዮናስ ዘውዴ ተከታዩን ምላሽ ሰጥተዋል።
የኔ ሐሳብ ነገሩ እየተባባሰ መሄዱን ነው የሚያመለክተው። ምናምን የመሪዎቹ መታሰብ ምናምን ብዬ አይደለም አስበው ምንም ደሪቨት ነው ማለት ነገሮቹን ለማክተም ነገሮችን ለመጨረስና ለመቋጨት በመሪዎች ዘንድ ያለውን ቁርጠኝነት ነው የሚያመለክተው። ኢትዮጵያ ወታደሩ ብቻ ወይም ሌላኛው አካል ብቻ የሚሞትላት ምናምን ሳይሆን እያንዳንዳችን ልንሞትላት ልንሰዋላት የሚገባ አገር ናት። ይሄ የነጻነት ጉዳይ ነው። ኢትዮጵያን የማስቀጠል ጉዳይ ነው። ኢትዮጵያ ዛሬ ላይ የደረሰችው ዛሬ ላይ የቀጠለችው አልጋ ባልጋ አይደለም። የመሪዎቿ ኮሚትመንት ህዝብ የማሰለፍ አቅማቸው የተደቀነባቸውን የጋራ አደጋ በጋራ የመወጣትን ጭምር ኮምፕሊኬሽኑ ነገሩ እዛ ከተፋጨ አዲስ አበባ ምትሆናለች። ምንም እዛ ላይ ያለው ነገር ነው ሊያጠላባት ይችላል ብለን የምናስበው አይደለም። የሆነበት ያለው ቦታ ላይ ግን ነገሮችን ፍጻሜ የተሰጣቸው ምንም እንትን አይኖረው ኢፌክት አይኖረውም ማለት ነው።
ስለ አዲስ አበባ ወቅታዊ መረጃዎችን በመስጠት ከዲፕሎማቲክ ማህበረሰብ አባላት ጋር የሚደረገው ግንኙነት ቀጣይነት እንደሚኖረውም የከተማው ኮሙኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴ አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። ተከታዩ ዘገባ ወደ ደቡብ ይወስደናል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 11ኛው ብሔራዊ ክልላዊ መንግስት ሆኖ በካፋ ዞን ቦንጋ ከተማ ዛሬ ተመስርቷል። የክልሉ ምክትል ፕሬዚደንት ዶክተር ነጋሽ ወግሾ በክልሉ ውስጥ የተካከለ የምጣኔ ሀብትና የፖለቲካ ስልጣን ክፍፍል እንደሚኖር ተመጣጣኝ እንደሚሆን ቃል ገብተዋል። ይህ የደቡብ ምዕራብ ኢትዮጵያ ህዝቦች ብሔራዊ ክልል አባል የነበረበት የደቡብ ኢትዮጵያ ህዝቦች ብሔር ብሔረሰቦች የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ፕሬዚደንት የሆኑት አቶ ርስቱ ይርዳውን በዚሁ ስነ ስርዓት ላይ ተገኝተው የመልካም ምኞት መግለጫ አስተላልፈዋል። ስፍራቸውንም ለማጥበቅ እንደሚሰሩ ተናግረዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ አለው።
11ኛው የኢትዮጵያ ክልላዊ መንግስት ነው ዛሬ ተመሰረተው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዶክተር ነጋሽ ወጌሾን በምክትል ማዕረግ የክልሉ ርዕሰ መስተዳድር አድርጎ ሾሟል። አቶ ወንድሙ ኩርታ የምክር ቤቱ ዋና አፈ ጉባኤ፣ ወይዘሮ ገነት መንገሻ ደግሞ ምክትል አፈ ጉባኤ በመሆን ተሾሟል። የክልሉ ምክትል ርዕሰ መስተዳድር ዶክተር ነጋሽ ወጌሾ አዲሱ ክልል የለውጥ ውጤት ነው ሲሉ ተናግሯል።
የመልካም አስተዳደርና የመልማት ጥያቄ በማፈን የዜጎችን ሰብአዊና ህገ መንግስታዊ መብቶችን በመጣስ ህዝቡ ከውጭ ለውጥ ናፋቂው ኃይሎች የድርጅትና የመንግስት አካላት ከውስጥ በመታገል በታሪኩ ለየት ያለና የነበረውን የባህል የታሪክና የልማት ወሬቶችን በማስቀጠልና አስቸጋሪ የሆኑትን በማረም የተጀመረውን ሪፎርም እውን ሆኗል። ዛሬ በይፋ የሚመሰረተው የደቡብ ምዕራብ ኢትዮጵያ ህዝቦች ክልልም ለውጡ ካስገኛቸው ትሩፋቶች አንዱና ዋነኛው ነው።
በክልሉ ያለውን አቅም ተጠቅመው አካባቢውን ለማሳደግ እንደሚሰሩና በአካባቢው ያለውን የጸጥታ ችግር ለመቅረፍ ጥረት እንደሚያደርጉም ጠቁመዋል።
የአዲሱ የክልል አደረጃጀት የህዝባችንን የበርካታ ዓመታት ጥያቄ መመለስ በሚያስችል መልኩ የብሔር ብዝሃነትን መሰረት ያደረገ የስልጣን ውክልና በማረጋገጥ የልማትና መልካም አስተዳደር ጥያቄዎችን በመመለስ በህዝቦች መካከል መተማመን በሚፈጥር ግልጽና አሳታፊ በሆነ መልኩ የምናደራጅ ይሆናል።
አዲስ የተመሰረተው ክልል ብዝሃ ከተሞች እንደሚኖሩትም ዶክተር ነጋሽ ጠቁመዋል።
በክልላችን ብዝሃ ከተሞችን የመንግስት መቀመጫ ማዕከላት በማድረግ እና ተመጣጣኝ የስልጣን ክፍፍል እውን በማድረግ የህዝባችን የመልካም አስተዳደር ጥያቄና የመልማት ፍላጎት ፍትሃዊ በሆነ መንገድ ለመመለስ ጥረት እናደርጋለን።
ምስረታውን በማስመልከት የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው አዲስ ለተመሰረተው ክልልና መንግስት እንኳን ደስ ያላችሁ መልእክት አስተላልፈዋል። አቶ ርስቱ ባስተላለፉት መልእክት ከአዲሱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጋር በጋራ ሰርተን በጋራ እንበለጽጋለን ማለታቸውን የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ በገጹ አስታውቋል። ርዕሰ መስተዳድሩ የሁለቱን ክልል ህዝቦች ትስስር ይበልጥ ለማጠናከር በትኩረት እንሰራለን ሲሉም ተናግሯል። በመሰረታው መርሃ ግብር ላይ የክልሉ ሰንደቅ ዓላማና የክልሉ አርማም ይፋ ሆኗል። በዝግጅቱ ላይም የደቡብ ክልል ምክር ቤት አባል የነበሩ የአካባቢው የምክር ቤት አባላት የተገኙ ሲሆን ከፍተኛ የመንግስት ባለስልጣናት፣ የአገር ሽማግሌዎችና የሃይማኖት አባቶች ተሳትፎበታል። የምዕራብ ኦሞ፣ ቤንች ሸኮ፣ የካፋ፣ የዳውሮ፣ የሸካ ዞኖች እንዲሁም የኮንታ ልዩ ወረዳ ነዋሪዎች መስከረም 22/2014 ዓ.ም በተካሄደው ውሳኔ ህዝብ የራሳቸውን ክልል ለመመስረት የሚያስችላቸውን ድምጽ መስጠታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች፣ ተመልካቾች፣ ተከታዮቻችን ለዜና ትንታኔ የያዝነው ክፍለ ጊዜ በዚሁ ተጠናቀቀ። ስርጭታችንን እየተከታተላችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በተለመደ አጠራር ነው። ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ የሚተላለፍላችሁን ስርጭት ነው። ከዚህ ከመደበኛ ስርጭታችን በተጨማሪ የተከበራችሁ አድማጮች በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ፕሮግራም በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ እንድትከታተሉ እንጋብዛለን። የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሚሻ ዱቢንስኪ፣ ምስልና ድምጽ እያጣጣመች ያለችው ዘይነብ አብዱራህማን፣ እንደዚሁም የቪዲዮ ኤዲተሮቻችንም አሉ። ግርማ ደገፋና ሲሳይ አሸናፊ ናቸው። የምሽቱ ስርጭት ዋና አዘጋጅ ሲሆን ግርማ፣ እንዲሁም ሌሎችን ባልደረቦቻችን ሁሉ አብረናችሁ እስከምሽቱ 4 ሰዓት ድረስ እንዘልቃለን። ያስተናግድኳችሁ ያለሁት ሶሎሞን አባተ ነኝ። አሁን ከምሽቱ 3 ሰዓት ከ45 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። በስቱዲዮ ሰዓት ወደ ተከታዩ ዘገባ እናልፋለን። የመጪው የምስጋና ቀን አከባበርና ኮቪድ-19 አሜሪካውያን ከነገ በስቲያ ሐሙስ የምስጋና ቀን ያከብራሉ። በዚያ ላይ የኮቪድ-19 ስጋት አሁንም እንደበረታ ነው። ያልተከተቡ ሰዎች እንዲከተቡ ባለስልጣናቱ እያሳሰቡ ናቸው። የተከተቡ አዋቆች ደግሞ በተቻለ መጠን 6 ወር የሞላቸው በተለይ የማጠናከሪያውን ክትባት እንዲወስዱ እየጎተጎቱ ናቸው። ሚሼል ኩዊን ያጠናቀረችው ዘገባ ዝርዝሩን ይዟል። ደረጀ ደስታ እንደሚከተለው አዘጋጅቶታል።
በዚህ ሳምንት የምስጋናውን ቀን ለማክበር ሰዎች ልክ ከኮቪድ-19 ወረርሽኝ በፊት እንደነበረው የሚወዷቸውን ቤተሰቦቻቸውን ለመጎብኘት ዩናይትድ ስቴትስ ውስጥ በየአቅጣጫው ይጓዛሉ። ይሁን እንጂ ዩናይትድ ስቴትስ ውስጥ የኮቪድ-19 ስርጭት እየጨመረ ነው። የጤና ባለስልጣናትም የማጠናከሪያው ክትባት በአዋቂ የእድሜ ክልል ውስጥ ለሚገኙ ሙሉ ለሙሉ እንዲሰጥ ድጋፋቸውን ሰጥተዋል። በዘንድሮ በዓል መሰባሰቡ የሚመጣው ከተደቀነበት ችግር ጋር ነው። ምክንያቱም 5 ዓመትና ከዚያ በላይ ያሉትን ጨምሮ 26 ከመቶ አሜሪካውያን ቢያንስ አንደኛውን ዙር ክትባት እንኳ ያልወሰዱ ናቸው። የዋይት ሃውስ የሕክምና አማካሪ ዶክተር አንቶኒ ፋውቺ this week ከተባለው የኤቢሲ ቴሌቪዥን ፕሮግራም ላይ ይህንን ተናግረዋል።
If you are vaccinated and hopefully you'll be boosted too.
ተከትበው ከሆነ እርስዎም ሆነ ቤተሰቦው ማጠናከሪያውን ክትባት ወስዳችሁናል። ስለዚህ ከቤተሰቦው ጋር የምስጋናውን ቀን ምግብ አብራችሁ በደስታ ልትመገቡ ትችላላችሁ። ያንንም የማታደርጉበት ምንም ምክንያት የለም። እኛን የሚያሳስበን ያልተከተቡ ሰዎች ናቸው። እነሱ የሚያደርጉት ነገር በማህበረሰቡ ውስጥ ቫይረሱን በማስተራጨት ዋነኛ ምክንያት መሆኑ ነው።
አንዳንድ ባለሙያዎች የተከተቡትን ሰዎች ቁጥር የመጨመሩ ጥረት መሰናክል ገጥሞታል ይላሉ። የባይደን አስተዳደር ቢያንስ ከ100 በላይ ሰራተኞች ባሏቸው ድርጅቶች ውስጥ የሚሰሩት ሰራተኞች እንዲከተቡ ያወጣው መመሪያ በፍርድ ቤት ሙግት ቀርቦበት ለጊዜው ተገጥቷል። ባለፈው ሳምንት ሪፐብሊካኑ የፍሎሪዳ ክፍለ ግዛት ገዢ ሮን ደሳንቲስ ምንም አማራጭ ሳያቀርቡ የኮቪድ-19 ክትባትን የሚጠይቁ አሰሪ ድርጅቶችና ሆስፒታሎችን የሚቀጣ ሕግን በፊርማቸው አጽድቀዋል። በክፍለ ግዛቲቱ ትልቁ ቀጣሪ የሆነው ዲዝኒ ወርልድ የክትባት ፖሊሲውን ለጊዜው እንዲቆም አድርጓል። የፍሎሪዳው ገዢ ደሳንቲስ ስለ ውሳኔያቸው እንዲህ ብለዋል።
And I think it's something that's going to make a big difference for an awful lot of people. We are
እንደሚመስለኝ እጅግ በጣም ቁጥራቸው ለበዛ ሰዎች ትልቅ ለውጥ የሚያመጣ ይመስለኛል። በዚህ ክፍለ ግዛት የሰዎችን የግል ነጻነት እያከበርን ነው።
አንዳንዶች የባይደን አስተዳደር የሥራ ቅጥርን ከክትባት ጋር ማያያዙ የፖለቲካ ጉዳይ ሆኗል ይላሉ። የቀድሞው የምግብና መድኃኒት አስተዳደር ኮሚሽነር የነበሩት ዶክተር ስካት ጋትሌብ እንዲህ ብለዋል።
Now it's become a political fight at a national level, unfortunately. You're going to see some governors trying
to ለመታደል ሆኖ አሁን በአገር አቀፍ ደረጃ የፖለቲካ ጦርነት መፍጠሪያ ሆኗል። በዚህ ጉዳይ ላይ አሁን በፍሎሪዳ እንደሚታየው የሌሎች ክፍለ ግዛት ገዢዎችም እንዲሁ ተመሳሳይ አቋም መያዝ ይፈልጋሉ። የባይደን አስተዳደር አሁን ከነዚህ ግዛቶች ጋር እየታገለ ነው።
ብዙ ሰዎችን ለማስከተብ የሚደረገው ጥረት የቀጠለ ቢሆንም አንዳንዶቹ የአፍና አፍንጫ መሸፈኛውን ማስክ እንዲደረግ ማስገደዱን ነገር ለማላላት እየተዘጋጁ ነው። የዋሽንግተን ዲሲ ከንቲባ በቤት ውስጥ ማስክ ማድረግ የሚያስገድደውን ትዕዛዝ በዚህ ሳምንት እንደሚያነሱት ተናግረዋል።
አመሰግናለሁ ባልደረቦቼን ሚሼል ኩዊንና ደረጀ ደስታን። ወደ ተከታዩ ቅንብር እናልፋለን። ትምህርት ኢትዮጵያ ውስጥ ለረጅም ዓመታት ሲታይ የቆየው የፖለቲካ አለመረጋጋት አሁን ወደ ግልጽ ግጭት ሄዷል። ብዙዎችን ለሞት ብዙዎችን ለስደት ዳርጓል። ይህ ሁኔታ ደግሞ በሕፃናትና በወጣቶች ላይ እጅግ የበረታ አሉታዊ ተጽዕኖ እንደሚያሳድር ባለሙያዎች እየተናገሩ ናቸው። በመሆኑም የማማከር የማገዝ የማነጽ አገልግሎት እንደሚያስፈልጋቸው ያሳስባሉ። እንዲህ አይነት አገልግሎት እየሰጡ ካሉ ተቋማት መካከል የኢትዮጵያ የሴቶችና ህፃናት ቢሮ ከተባበሩት መንግስታት ድርጅት ሴቶች ተቋም UN Women ጋር በመተባበር ከሁለት ዓመት በፊት የጀመረው የmentorship ወይም የማማከርና የማነጽ አገልግሎት መርሃ ግብር በበጎ ፈቃደኞችም እየታገዘ ይገኛል። ከነዚህ በጎ ፈቃደኞች መካከል ወይዘሮ ፍጹም አጥናፎርቅ ኪዳነ ማርያም አንዷ ናቸው። ወይዘሮ ፍጹም የህይወቴ ቅኝት የሚል መጽሐፍም ጽፈው አሳትመዋል። በተለይ በፖለቲካ አለመረጋጋት ውስጥ ለወጣቶች የሚሰጥ የmentorship ወይም የማማከርና የማነጽ የድጋፍ አገልግሎት ምን መምሰል አለበት ስትል ስመኝሽ ቆይ ያነጋግራቸው ነበር። ወደዛው እንሸጋገር።
በእንግሊዘኛ mentorship የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው?
mentorship እንግዲህ ምን ማለት ነው መሰለሽ? ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትን ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውንና ፌል ያረኩባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንቶርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎችና ለምንድን ነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸው መመከር ያለባቸው ወይም ለምክር የሚነሱ ሐሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፍታቸው የተደቀኑባቸው ነገሮች እነሱ ማያዩዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖራቸዋል። ለምሳሌ ቴክኖሎጂ ተቃሚ ሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ አገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሐሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ ያለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት ዕጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈልጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው በኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንደዚህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የኛ ስጋትና የነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን ከአያቶቻችን ተሞክሮ ካነበብነው ከሰማነው ለነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልጋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለህ? በትምህርት፣ በስራው፣ በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበረ ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚጨረጨር የሚጠቃ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወቴ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ ወጣቶች የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም፣ መማር እችላለሁ፣ ለካ እድሜ ለትምህርት እድሜ ገደብ የለውም፣ ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካች ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው፣ ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ፣ እሱ ሲነግሩን ያ ማለት ለእኛ ምክር ማለት ነው። ምክር ማለት ደግሞ ሜንቶርሺፕ ማለት ነው።
ምናልባት ከዚህ ጋር በተያያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻል እና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
መጽሐፉን ለመጻፍ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድ አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የሚሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። የአሁኑ ሲሆን ግን እኔ ወዴት ነው የምጓዘው? ስብር አላልኩም በቃ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸው ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደው አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሺፕ እንዲያውቁ ሚዲያዎች ቢሰሩ፣ እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳናቸው ወላጆች ትልልቅ ደረጃ የደረሱ ኃላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል?
ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ? ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት የኛ የአቅም ድጋፍ ከሆነ አቅማችንን ለእነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለእነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም የሚያጠው። ሰላም ሲጠፋ ምግብ ይጠፋል፣ ሕክምና ይጠፋል፣ ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት፣ የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክትድ ሳይሆኑ ነገር ሌላ ቀን ነው ነገ ያልፋል ኢትዮጵያ ትቀጥላለች፣ ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችን ምንም ተደጋግፈን ይችን ጊዜ እንድንሻገር እና ይህንን እንደ ሜንቶር ለሌሎችም መምከር ይኖርብናል ማለት ነው።
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገር ነው። በጣም ነው የምናመሰግነው።
እኔም በደንብ አድርጌ አመሰግናለሁ።
ወይዘሮ ፍጹምን እንዲሁም ባልደረባዬን ሊሊን ከልብ አመሰግናለሁ። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች፣ የቀዳማዊ ኃይለ ሥላሴ ንጉሠ ነገሥት መንግሥት 60 ባለሥልጣናት ከተገደሉ ዛሬ ልክ 40 ዓመት ሞላቸው። ነገ አዲስ አበባ ፀሐያማ እንደምትሆን የኢትዮጵያ ሜቴሮሎጂ ኤጀንሲ ተናግሯል። ዝቅተኛ ሙቀቱ 10 ከፍተኛው 22 ዲግሪ ሴልሺየስ ይሆናል። በመላ ባልደረቦቻችን ስም ለዛሬ በዚሁ ሰናበታችኋለን። ዝግጅቶቻችንን በዌብሳይታችንና በፌስቡክ ገጾቻችን እንድትከታተሉ ጋብዛለሁ። ጤና ይስጥልኝ።